ለዳሴ ግድብ አካባቢ የደን ምንጣሮ ከጋርዱላና አሌ ዞኖች የመለመላቸውና ለሥራው በጉዞ ላይ ያሉ በምስራቅ ጎጃም ዞን በፋኖ ታጣቂዎች የተያዙ የቀን ሰራተኞችን ለማስለቀቅ ጥረት እያደረገ እንደሆነ ቀጣሪ ኩባንያው አስታወቀም። ትላንት አርብ መጋቢት 6 2016 ዓ.ም ተመረጥ ከምሽቱ 3 ሰዓት ላይ ያነጋገርናቸው የአማራ ፋኖ በጎጃም ቃል አቀባይ መሆናቸውን የገለጹት ፋኖ ማርሸት ጻሃዬ ለአሜሪካ ድምጽ በሰጡት ቃል ታጋቾቹን በ72 ሰዓታት ውስጥ ለቀይ መስቀል እንደሚያስረክቧቸው ገልጸዋል። የቀጣሪ ኩባንያው ኒኮትካ ኮንስትራክሽንና ትሬዲንግ ኃላፊነት የተወሰነ የግል ማህበር የፕሮጀክት ስራ አስኪያጅ አቶ ሙልጌታ አለነ በታጣቂ ኃይሉ ተይዘው የተወሰዱት የቀን ሰራተኞች ቁጥር 272 እንደሆነ ለአሜሪካ ድምጽ ገልጸዋል። በተያዘ የታገዱ ሰራተኞች ወታደራዊ ስልጠና እንዲወስዱና በውጊያ እንዲሳተፉ እየተገደዱና የግድያ ዛቻም እየደረሰባቸው እንደሆነ መስማታቸውን ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። ባለፈው የካቲት 18 ቀን 2016 ዓ.ም ምረት በመንግስትና ህጋዊ ቅና ባለው ተቋም ለስራ ተመልምለው ሲጓዙ ለታገቱ ወጣቶች ጉዳይ የደቡብ ኢትዮጵያ ክልልም ሆነ የፌደራል መንግስት ተገቢ ትኩረት መንፈጋቸውን የጠቀሱት ቤተሰቦቻቸው የሰብአዊ መብት ተሟጋች ተቋማትን ዝምታ መምረጣቸው እንዳሳዘናቸው ገልጸዋል። በጉዳዩ ላይ የደቡብ ኢትዮጵያ ክልል ሰራተኞችና ማህበራዊ ጉዳይ ቢሮን እንዲሁም የኢትዮጵያ ሰብአዊ መብት ኮሚሽንን አስተያየት ለማካተት ያደረግነው ሙከራ ኃላፊዎቹ ስልካቸውን ስለማያነሱ አልተሳካም። የዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
ከደቡብ ኢትዮጵያ ክልል ጋርዱላና አሌ ዞኖች ተነስተው ለደን ምንጣሮ ስራ ወደ ታላቁ የኢትዮጵያ ህዳሴ ግድብ እያመሩ ባለበት ወቅት በአማራ ክልል ምስራቅ ጎጃም ዞን ወዛሚን ወረዳ አካባቢ በፋኖ ታጣቂዎች ተያዙ የቀን ሰራተኞችን ለማስለቀቅ ጥረት እያደረገ እንደሚገኝ የሚልመናና የቅጥር ሂደቱን የፈጸመው ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር አስታውቋል። የታገቱ ሰራተኞች ቁጥርም 272 እንደሆነ የቀጣሪ ኩባንያው የፕሮጀክት ስራ አስኪያጅ አቶ ሙሉጌታ አለኔ ለአሜሪካ ድምጽ ተናግሯል።
አራት ሰራተኛ ያስፈቀር 272 ሰራተኛ ከጋምባና ከአሌ ዞን ጋር ወስደናል። ወስደን ያው መንገድ ላይ ችግር ገጥሞናል። ችግሮችን ደግሞ በአካል እኔ መራሴ እጅ በአካል በሀገር ሽማግሌም በምንም እንትን እያለ ነው ሙሉ መረጃ ያለውን ነገር በዶክመንትም እንትን የተደገፈ ሙሉ መረጃ በዚህ ሁለት ቀን ውስጥ ወይም ነገ ነገ ከፋቸው የምንሰጥ ይሆናል።
ግን ከዛ ፊት አንድ ጥያቄ ልጠይቆት፣ ቁጥሩ በትክክል አሁን ደራሴ ወይም ከጋርዱላ ዞን ሄዱ የሚሉት ሰዎቹ 246 ናቸው። ከአለ ደግሞ 38 ሰዎች ይላሉ። በድምሩ 282 ነው የሚባለው።
ድራምስታት ነው ይሄ ሰነድ አለ አፈርጃለ ዝም ብሎ አይደለም። ከዞኑ ጋር ተፈራርመን ያንዳንዱ ዶክመንት አላቸው። በዛ ዶክመንት መሰረት ነው የምናወራ እንጂ ዝም ብሎ ማንኛቸውም ተነስቶ ይሄን ያክል ነው ይሄን ያክል ነው አይደለም። እኛ ወሰር ሰው ነው ወሰር የሰው ልጅ ወሰር የወሰርናቸው ሰነዶች ደግሞ ተፈራርመን በዛ መንገድ ነው ሄዱ።
የሰራተኞችን ቅጥር የህዳሴ ግድቡ ከሚገኝበት አካባቢም ከመፈጸም ይልቅ በጅቡ ከራቀው የደቡብ ኢትዮጵያ ክልል ጋርዱላና አሌ ዞኖች ለምን መመልመል እንዳስፈለገም የአሜሪካ ድምጽ ጠየቃቸው። አቶ ሙልጌታ ባለን ልምድ ለስራው አግባብነት ያላቸው ጠንካራ ሰራተኞች በመሆናቸው ነው ሲሉ ምላሽ ሰጠዋል።
ድርጅታችን በ2015 በታላቁ የህዳሴ ግድብ ሙሌት ይዞ ከመብራት ኃይል ጋር ከተለያዩ ክልሎች አምና በ2015 በተለያዩ ክልሎች ከአማራም፣ ከቢሻንጉልም፣ ከሁሉም ከደቡብም ከሁሉም ሰራተኛ ወስደናል። ወደን አሰርተን ያግባቡ መልሰናል። ከዛ በ2016 ያለውን ነገር የክልሎች የሄዱትን ሰራተኞች ስንገመግም በስራ እንዳላቸው በአፋር በተለያዩ ክልሎች እየሄዱ እንደ ድርጅትም ስንገመግም የእነሱ ስራ ውጤታማ ናቸው። ባለፈው አመት የነበረው ማለት ነው። አሁንም ክልሉ ሰራተኛና ማህበራዊ ጉዳይ ደብዳቤ ለመጻፍ ለደቡብ ክልል ሰራተኛና ማህበራዊ ጉዳይ ደብዳቤ ጽፈን ከአሌ ዞንም ጋርዱላ ዞን ወዘናል ሰራተኞቹ።
ለምንድን ነው ግን አቶ ሙሉጌታ በዛ በኩል መሄድ አስፈልገው? አሁን በተያዙበት መንገድ ለምን ሄዱ? ጦርነት ያለበት አካባቢ እንደሆነ ይታወቃል። ለምንድን ነው በዛ በኩል ተወሰዱት ተብሎ የሚቀርብ ጥያቄ አለ።
እንግዲህ እኛ የያዝነው የሀገር ፕሮጀክት ነው። ውል ገብተናል። በውላችን መሰረት መንገዱም ሌላ መንገድ የለውም። አምናም ስንወስድ የነበረ ከኮንሶ 2000 በላይ ሰራተኛ ወስደናል። ከኮንሶ አምና በ2015 ማለት ነው። የወሰድንም በዚህ ነው። አሁንም ምን ዳር ላይ ነበር የምንገባ በዚህ ባለው ጠብ ምክንያት ሳንገባ ቀረን። ከዛ አሁን ሲረጋጋ ተረጋግቷል፣ ግቡ ተባል ገባል።
አሁን ገንዘብ ተጠይቃቸዋል ይባላል። እውነት ነው የሰጣችሁት ገንዘብ አለ ለታጣቂ ቡድን?
አሁን እኛ ይህን ሙሉ መረጃ በዚህ ሁለት ቀን ውስጥ የምናቀርብ ይሆናል። ከዚህ በላይ
ምንም ጌታ ደህንነታቸው የልጆቹ ደህንነት አሁን በምን አይነት ሁኔታ ውስጥ ነው ያለች?
ደህንነታቸው በጣም ሰላም ነው።
በምን አረጋገጡ?
ያው በአካል እዛው አካባቢ ነው ያለው። በአካል ስላለው በአካል ያለውን ነገር በቅርቡ እየተከታተልኩ ነው። በሀገር ሽማግሌም በምንም ልጆችን ለማስወጣት ትኩረት አድርገን እንደ ድርጅት እየሰራን ነው።
ኩባንያቸው ኒኮቲካ ኮንስትራክሽንና ትሬዲንግ ሐላፍነቱ የተወሰነ የግል ማህበር በኢትዮጵያም የንግድ ህግ የተመዘገበና ከመላ ያገሩት ክፍሎች ሰራተኞችን ለስራ የመለመለም የሚቀጥር ህጋዊ ተቋም እንደሆነም የፕሮጀክቱ ስራ አስኪያጅ አቶ ሙልጌታልን አክለው ገልጿል። በተያያዘም በመንግስትና ህጋዊ እውቅና ባለው ተቋም ለስራ ተመልምለው በስምርት ላይ ያሉ በፋኖ ታጣቂ የተያዙ ወጣቶች በአስቸጋሪ ሁኔታ ውስጥ ናቸው ሲሉ ቤተሰቦቻቸውና የዞኑ ባለስልጣናት ለአሜሪካ ድምጽ አስታውቀዋል። ታጋቾቹ ከአካባቢያቸው የተወሰዱት ባለፈው የካቲት 18 ቀን 2016 ዓ.ም ነበር። ከጋርዱላና ከአለ ዞኖች አስተዳደር በተገለጸው መረጃ መሰረት የታገቱት ሰዎች አጠቃላይ ቁጥር 282 ሲሆን 246ቱ ከጋርዱላ ዞን፣ 38ቱ ደግሞ ከአለ ዞን አለ ዙሪያ ወረዳ የተመለመሉ ናቸው። ከታጋቾቹ ውስጥ ታላቁ ወንድማቸው እንደሚገኝበት የተናገሩት አቶ ወሰን ኩናሎ ወጣቶቹ ወታደራዊ ስልጠና እንዲወስዱና በውጊያም እንዲሳተፉ የተገደዱ እንዳሉ መስማታቸውን ለአሜሪካ ድምጽ ተናግሯል።
ምናልባት ከጊዜ በኋላ ሊፈቱንም ይችላሉ፣ ግን ታስረና ጫካ ውስጥ ነው ያለ ነው የሚለው መረጃ ብቻ ነበር የሰጠው። አሁን ግን ከባለፈው ሮብ ጀምሮ፣ በዚህ ሳምንት ሮብ ማለት ነው፣ ከዛ ጀምሮ ትሄዳላችሁ ተብለን ነበር። ከዛ በኋላ ተሳፍረን የተወሰነ መንገድ ከሄድም በኋላ ወደ ጫካ ወደ ገደላ ገደል የወሰዱን እረሽናችኋለን፣ እንጨርሳችኋለን እያሉ ምግብም እየሰጡ አይደለም። በቀን የምንውልበት ይሄ ደረቅ በቆሎ ታውቃለህ ጥሬ እሱን እየሰጡ በቀን እኛ እሱን በውሃ እንትን እያደረግን እያረሰረስን እሱን በልተን ነው የምንውለው። እና እነሱ ራሱ ባይጨርሱ ራሱ ረሃቡ ይጨርሰናል። ምናልባት መንግስት ወደዛ ስለኛ የሚናገረው የሚለው ነገር ካለ ግንጣችን ተዘምቶ የሚታደግ ነገር ቢሰራ ብለው ነበር ሀሳባቸውን ሲያስቀምጦ ነበረው።
ይሰባው ሲሉ የገለጹት እንግልት የደረሰባቸውና ለረሃብ የተዳረጉ ናቸው ሲሉም አቶ ወሰን አክለዋል። ከታጋቾቹ አካባቢ ነዋሪዎች ውስጥ ስማቸው በይፋ እንዳይጠቀስ ጠየቁን አስተያየት ሰጪ ወጣቶቹ ተይዘው ከተወሰዱ ሶስተኛ ሳምንት አልቆ አራተኛው ሳምንት ቢጀመርም ይህ ነው የሚባል መፍትሄ የሰጠን አካል የለም ሲሉ ቅሬታቸውን አሰምተዋል።
ከዚህ በኋላ እንደው እናንተንም ህይወታችሁን ዋስትና እንደሌላችሁ ራሳችሁንም ይወቁ ምናምን እያሉ እኛንም እያስፈራሩ ነው። በዛው ላይ ከባድ ረሀብ በቃ በልተን ራሳችንን ህይወት የምናቆይበት እንኳ ብዙም ያገኘን አይደለም እና በጣም እየተሰቃየን ነው ብሎ ስቲል የሆነ ብራዘር ደውሎ ያወራ ነበር። እና ብቻ የትላንትና ቀንና የዛሬውን ቀን መረጃ ደውሎ አልነገሩም። ምናልባት እኔ ላይ እንደዋሉ አይታወቅም።
የግዶለ ከተማ ነዋሪው አቶ ዳት ኳየለም ጉዳዩ በደቡብ ኢትዮጵያ ክልልም ሆነም በፌዴራሉ መንግስት ትኩረት አለማግኘቱንና የኢትዮጵያ የሰብአዊ መብቶች ኮሚሽን ጨምሮ የሰብአዊ መብት ተሟጋቾችም ዝምታን መምረጣቸው እንዳሳዘናቸውም ተናግሯል።
እስካሁን ድረስ አንድ ያሉት ነገር የለም። አንዳች ነገር አልሰማሁም። እኔ ሰማኮ የተናገሩት ነገር የለም። ምን መደረግ እንዳለበትም ከፌደራል መንግስትም ይሁን ከዚሁ ከኛ ከዞን አስተዳደር መንግስት አንዳች ስለ እነዚያ ልጆች ያኔ ካመኑ በኋላ መፍትሄ እናፈላልጋለን ያሉት እስካሁን ዝም ብለው ነው ያሉት። አንዳችም ነገር የለም።
በሌላ በኩል የአማራ ፋኖም የጎጃም ቃል አቀባይ መሆናቸውን የገለጹት ፋኖ ማርሸት ፀሐዩ ማምሻውን ከአሜሪካ ድምጽ ባልደረባ ኤደን ገረመው ጋር ቆይታ አድርገውም ነበር። ዛሬ አርብ መጋቢት 6 ቀን 2016 ዓ.ም ከምሽቱ 3 ሰዓት ላይ ቪኦኤ ያነጋገራቸው እኚሁ የፋኖ ቃል አቀባይ ታጋቾችን በ72 ሰዓታት ውስጥ እንደሚለቋቸውም ተናግረዋል።
በጣም ነው የማመሰግነው ለዚህ ቃለ መጠይቅ ፈቃደኛ ስለሆኑልኝ። እስቲ ራስዎትና ኃላፊነቶችን ወይም ደግሞ በፋኖ መዋቅር ውስጥ ያለውትን ኃላፊነት ያስተዋውቁልኝ።
ፋኖ ማርሸት ፀሐይ ይባላሉ። የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊና ቃል አቀባይ ነኝ።
በጣም ነው የማመሰግነው በድጋሚ። ከሰሞኑ ለህዳሴ ግድብ የደን ምንጣሮ ስራ ለመስራት ከጋርዱላና አሌ ዞኖች የተመለመሉ 272 የሚደርሱ ግለሰቦች ማገታችሁን በዚህ በኛ ጣቢያ ላይ አረጋግጣችሁልናል። ግለሰቦች እንግዲህ ፍላፍለገ ወጣቶች ናቸው ሲሉ ቤተሰቦቻቸው እንዲሁም ደግሞ ቀጣሪ ኩባንያው በመናገር ላይ ይገኛሉና እስቲ እናንተ በዚህ ጉዳይ ላይ በአሁን ሰዓት ያላችሁ አቋም ምንድን ነው?
እኛ እንዳረጋገጥነው ልጆቹ አውቀውም ተጭበርብረውም ወደ ጎጃም ወደሚገኘው ብርሸለቆ ወደሚባለው የወታደራዊ ማሰልጠኛ ተቋም እየተወሰዱ ያሉ ስለመሆናቸው ነው። ለነዚህ ይሄ ለመሆኑ ደግሞ ተጨባጭ ማስረጃዎች አሉን። የመጀመሪያው በወታደራዊ ቋንቋ ጠርናፊ የሚባል ቃል አለ። ጠርናፊ ማለት አንድን የሚንቀሳቀስ ወታደራዊ ኃይል ምልምል ወይም የታጠቀ ኃይል የሚመራ ማለት ነው። እና የነዚያ ተጓዦች ጠርናፊዎች የአስር አለቃ ማዕረግ ሳይቀር ያላቸው አክቲቭ ወታደሮች መሆናቸውን ከራሳቸው መታወቂያ እዛቸውን፣ ኮራቸውን፣ ክፍለ ጦራቸውን፣ ሻለቃቸውን የሚጠቅስ መታወቂያ ይዘዋል። በኢትዮጵያ ሀገር መከላከያ ሰራዊት አርማ ያለው አክቲቭ ወታደሮች ለመሆናቸው እነዚያ ወታደራዊ መሪዎች አረጋግጠናል። አንደኛው ይሄ ነው። ሁለተኛው በግል ስናናግራቸው አብዛኞቹ እንደሚያውቁ ወደ መሰረታዊ ውትድርና እንደሚገቡ እንደሚያውቁ፣ በዛ ያሉ በቁጥር ግን ግንዛቤው እንደሌላቸው ብቻ ከፍተኛ ገንዘብ እንደሚከፈላቸው ወደ አማራ ክልል መጥተው እንደሚያውቁ ነው ያረጋገጥነው። ሌላኛው ማስረጃችን አብይ አህመድ አሁን ያላት የሀገሪቱ መከላከያ ሰራዊት ቁጥር በፋኖ እየተደመሰሰ እጅግ በጣም ቁጥሩ የተመናመነ ስለሆነ በቅርቡ የመበተን አደጋ ስለገጠመን ክልሎች የኃይል መዋጮ አድርጋችሁ መከላከያ ሰራዊት ወደሚባለው ተቋም ግዴታ ወጣቶችን እየመለመላችሁ ትሰጥኛላችሁ የሚል ደብዳቤ ለክልሎች በጻፈው መሰረት የደቡብ ኢትዮጵያ ክልል እነዚህ ልጆች አዋጥቷል። ልጆቹም ተዋጥተው ወደ ብርሸለቆ ወታደራዊ ማሰልጠኛ ገብተዋል።
ይህ ደብዳቤ መቼ ነው የተጻፈው?
አብይ አህመድ ከዚህ በፊት 3 ጊዜ ደብዳቤ ጽፏል። ነሐሴ መጨረሻ ላይ ደብዳቤ ጽፏል። ጥቅምት መጨረሻ ላይ ደብዳቤ ጽፏል። ጥር መጨረሻ ላይ ደብዳቤ ጽፏል።
ስለዚህ ማረጋገጫችን ምንድን ነው?
ይሄ እኛ የውስጥ የደህንነት ሰዎቻችን የሂውማን ኢንተሊጀንስ ነው የምንጠቀመው። እኛ ሂውማን ኢንተሊጀንስ ሜምበሮቻችን ያረጋገጡልን ነው። ተጨባጭ ነው። ሌላው አብይ አህመድ ዞኖችንም ክልሎችንም ነው ጥያቄ ያቀረበው። እኛ ግን ከዚህ በፊት ማንም ክልል ማንም ኢትዮጵያዊ ወታደር አዋጥቶ ኃይል አዋጥቶ ወደ ሀገሪቱ መከላከያ ሰራዊት ወደሚባለው ተቋም እንዲገባ አማራን እንደወጋ አድርገን በታሪክ ስለምንቆጥረው ስለምንመዘግበው ማንም ክልል ማንም ኢትዮጵያዊ የዚህ ጥቁር ጠባሳ ታሪክ ባለቤት መሆን የለበትም የሚል ቅስቀሳ አድርገን አብዛኞቹ ክልሎች ኃይል አናዋጣም በማለት ተቆጥበው ነው ያሉት። ኃይል እናዋጣለን ካሉት መካከል የወልቃይት ጠገዴ ኃይል አውጥቷል እናውቃለን። የዋግኽምራ ዞን አማራ ክልል ማለት ነው ኃይል አዋጥተው ወደ ጎጃም ብርሸለቆ እና ወደ ጊፋ ወደሚባሉ ማሰልጠኛዎች ሲያስገቡ በደፈጣ ጥቃት ደምስሰናቸዋል። አብዛኞቹንም በሺዎች የሚቆጠሩትን ይዘን ፋንድሶ ስልጠና ሰጥተን ወደ ቤታቸው ሸኝተናል። ስለዚህ ከሰሜን ኢትዮጵያ ሲመጡ እውነተኛ ተዋጊ ምልምል ወታደሮች የሚሆኑበት፣ ከደቡብ ኢትዮጵያ ሲመጡ አገዳ ቆራጭ ጫካ መንጣሪ የሚሆኑበት ግንዛቤ እኛ ጋር የለም። ሌላው ምክንያታችን ከዚህ በፊት ከምስራቅ ኢትዮጵያ፣ ከምዕራብ ኢትዮጵያ፣ ከደቡብ ምዕራብ ኢትዮጵያ፣ ከደቡብ ኢትዮጵያ አዲስ አበባን ረግጠው ወደ ህዳሴው ግድብ የሚጓዙ ጎብኚዎች የሚሆኑ የጉልበት ሰራተኞች ከአዲስ አበባ በአምቦ በነቀምት አሶሳ አድርገው ነው ህዳሴው ግድብ የሚገቡት። በአማራ ክልል አቋርጠው የሚገቡበት ታሪክ አልነበረም። ነገር ግን ዛሬ እንኳን ቢሆን አሁን ባለንበት ወቅት ከፍተኛ ውጊያ አማራ ክልል እንዳለ እየታወቀ ከደቡብ ኢትዮጵያ በአዲስ አበባ አማራ ክልል አድርገው ወደ ጉባኤ የሚሄድበት ምክንያት የለም። እዚህ በብዙ ሲናሪዮ ስናየው አብይ አህመድ ባቀረበው ጥሪ መሰረት ከደቡብ ኢትዮጵያ ክልል ተመልምለው ብርሸለቆ ወታደራዊ ካምፕ ውስጥ ለስልጠና የመጡ ናቸው ማለት ነው።
እንደዛም ከሆነ እንግዲህ የብርሸለቆ ሰልጣኞች መሆናቸው ከተረጋገጠ ስልጠናቸውን እስኪጨርሱ ድረስ እንደማንኛውም ግለሰቦችና ወጣቶች ሲቪሎች እንደሆኑ ነው የሚቆጠረው። ከዛ አንጻር አሁን የነዚህ ወጣቶች ዕጣ ፈንታ ምንድነው እሱም የሚሆነው?
በሚገባ ልብሳቸውን ቀይረን ተንከባክበን የሚገርም ትምህርት ሰጥተን ደቡብ ኢትዮጵያ ሆነው ስለ ፋኖና ስለ አማራ ህዝብ ያላቸው ግንዛቤና የሚነገራቸው የሚሰሙት የርቀት ታሪክ ተቀይሮ አማራ ማለት ምን አይነት መልካም ህዝብ እንደሆነ ተገንዝበው የፋኖ ትግል እውነተኛ የነጻነት ትግል እንደሆነ ገብቷቸው ትምህርት ተሰጠው አሁን ለቀይ መስቀል እናስረክባቸው በዝግጅት ላይ ነው። ቀይ መስቀልም ወደ እኛ እየመጣ ነው። በቅርቡ ለቀይ መስቀል እናስረክባቸዋለን።
እንግዲህ እሱ ይህንን ይላሉ። ግን ትናንትናና ዛሬ ያነጋገርናቸው ወላጆቻቸው የሚሉት እነዚህ የታገቱት ሰራተኞች ወታደራዊ ስልጠና እንዲወስዱና በውጊያ እንዲሳተፉ እየተገደዱ እንደሆነ እንዲሁም ደግሞ የግድያ ዛቻም እየደረሰባቸው እንደሆነ ወላጆች ሰምተናል ሲሉ ለአሜሪካ ድምጽ ተናግረዋል። እዚህ ላይ ምን ይላሉ?
አንድም ከነዚያ ከ240ዎቹ ውስጥ አንድም ሰው የአካል ድብደባ ደርሶበት ከሆነ አንድም ሰው ተገዶ ፋኖ እንዲሆን ጠመንጃ እንዲሸከም ተገዶ ከሆነ አንድም ሰው ያለ ምርጫውና ፍላጎቱ እኛ የፈለግነው ፕሮፓጋንዳ እንዲናገር ተገዶ ከሆነ የዓለም አቀፉ ማህበረሰብም ቮይስ ኦፍ አሜሪካም ሂውማን ራይትስ ዎችም የኢትዮጵያ ሰብአዊ መብት ኮሚሽንም አስፈላጊውን አጣሪ ኮሚቴ ልከው ማጣራት ይችላሉ። አላስገደድናቸውም። ጀስት ስለኛ ዓላማ ነው ያስረዳናቸው። ስለቆምንበት ስለምንዋደቅለት ትግል ነው የነገርናቸው። ማንም አላስገደደም። ማንም ዲሞክራሲያዊ መብታቸውንም ሰብአዊ መብታቸውን የሚነካ የለም።
የደስታ ዜና አለኝ ብለዋል። መቼ ነው እነዚህ ሰዎች ለቀይ መስቀል ተላልፈው የሚሰጡት?
ቀይ መስቀሎች ወደ እኛ እየመጡ ነው። ከቻልን በ72 ሰዓት ወይም በ100 ሰዓት ውስጥ ለማስረከብ እኛ ዝግጁ ነን። እነሱ በደረሱበት ጊዜ ውስጥ ሁኔታውን አጥንተው ነው የሚገቡት። ቀይ መስቀሎች በ100 ሰዓት ውስጥ ከመጡ እናስረክባቸዋለን። ነገር ግን በማናቸውም ጊዜ ከመጡ ዛሬም አሁን ናቸው በምኖራበት ጊዜ ከደረሱ መቼም ቢደርሱ እኛ እናስረክባለን። እስከዚያ ግን እንክብካቤያችን ይቀጥላል።
አቶ ማርሸት ፀሐይ ወጣቶቹ የጠቅላይ ሚኒስትር አብይን ጥሪ ተከትለው የተመለመሉ ናቸው ባሉት ላይ ከመንግስት ምላሽ ለማግኘት ወደ ኮሚኒኬሽን ጉዳይ ሚኒስትሩ አቶ ለገሰ ቱሉ ደውለን ምላሽ አላገኘንም። በተጨማሪም ቀይ መስቀል ጉዳዩን ያውቀው እንደሆነ ለማጣራት ጥረት እያደረግን ነው። ምላሽ እንዳገኘን ይዘን እንመለሳለን። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።
በጉዳዩ ላይ ምላሽና አስተያየት እንዲሰጡን ለደቡብ ኢትዮጵያ ክልል የሰራተኞችና ማህበራዊ ጉዳይ ቢሮ ኃላፊም በተደጋጋሚ ብንደውላቸውም ስልካቸውን አያነሱም። ይሁን እንጂ ኒኮቲካም ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የካቲት 13 ቀን 2016 ዓ.ም ድጋፍ ይደረግልኝ ሲል ለክልሉም የሰራተኞችና ማህበራዊ ጉዳይ ቢሮ በደብዳቤ ላቀረበው ጥያቄ ቢሮው የካቲት 13 ቀን 2016 ዓ.ም ለቀጣሪ ኩባንያው በጻፈለት ደብዳቤም ሰራተኞቹ ከጋርዱላም፣ ካሌና ከአሪ ዞኖች እንዲመለመሉም ፈቃድ መስጠቱ ታውቋል። እነዚህን ደብዳቤዎች የተመለከቱና ዋቢ ያደረጉም የታጋች ሰራተኞች ቤተሰቦች የክልሉ መንግስት ተጠያቂ አድርገዋል። ካለፈው ሳምንት አንስቶ ማብራሪያ እንዲሰጡን የጠየቅናቸው የደቡብ ኢትዮጵያ ክልል የሰራተኞችና ማህበራዊ ጉዳዮች ቢሮ ኃላፊ ቀጠሮ ከመስጠት ውጪ ፈቃደኛ መሆን አልቻሉም። የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናሎ በበኩላቸው የሚመለከታቸው አካላት ጥረት ማድረጋቸውን ጠቅሰው ውጤት ግን አላመጣም ብሏል።
ከፌደራል ድረስ ያለው የፌደራል መንግስትም እና የአማራ መንግስትም በእርግጥ ከኛ ጋር በቅንጅት እየሰሩ ላሉት እጅግ በጣም ከፍ ያለ ምስጋና አለን። ነገር ግን እስካሁን በሰራነው ስራ የእኛ ክትትል እና ለማስለቀቅ የሚደረገው ጥረት ከት ማምጣት አልቻለም።
ታጋቾቹ በነፍስ ወከፍ እስከ ብር 300,000 እንዲከፍሉ ተጠይቋል ያሉት አቶ ብርሃኑ ኩናሎም ሆኖም ለማስለቀቅ ጥረት መቀጠሉን አመልክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጉዳዩ ላይ ክትትል እያደረገ እንደሆነ ለማረጋገጥ ለኢሰማኮ ባህር ዳር ቅርንጫፍ ኃላፊ በተደጋጋሚ ስልክ ብንደውላቸውም ስልካቸውን ባለማንሳታቸው ለምን ኮሚሽኑ ዝምታ አመረጠ ለሚለው የቤተሰቦቻቸው ጥያቄ ምላሽ አላገኘንም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።